ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በምሕረቱ ባለጠጋ የሆነ እግዚአብሔር አምላካችን እኛንም እናንተንም በያለንበት ስፍራ ከአይኑ እይታ ሳያርቀን አንድ ላይ ሰብስቦ ደግሞ እነሆ ለዚህ ይች ለተወደደች ምሽት አብቅቶናልና ስሙን እጅግ አድርገን እናመሰግናለን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር ይክበር ይመስገን። ዛሬም ደግሞ ልዑል እግዚአብሔር አምላካችን እነሆ ከተወደደውና ከዘላለማዊ ማዕዱ ከቃሉ ሊያቋድሰን ሊያስተምረን ደግሞ ሰዓቱን ጠብቀን በስፍራውም እንድንገኝ ረድቶን በፊቱ ተሰብስበናል። ዛሬም እነሆ ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን። እስቲ በዚህ ዝማሬ አምላካችንን እያወዳደስን አብረን እንቆይ። አብረን እንጸልይ። መድኃኒታችንና ጌታችን ኢየሱስ ክርስቶስ እጅግና መሰግነሃለን ስለዚህች ምሽት። አቤቱ ጌታችን ሆይ ለነሰማ ያለነውን ቃልህን ባርክልን። ጌታ ሆይ በዚህ ሁሉ በምንሰማው ቃልህ ደግሞ እንድንኖርበት ጌታችንና መድኃኒታችን ሆይ 30ና 60 መቶ ፍሬ የምናፈራ ሰዎች አድርገ ደግሞ እንድታበጃጀን እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ በኑሯችን ለሌሎች ምሳሌዎች የምንሆን ሰዎች አድርገ ቅረጽን። ጊዜውንና ሰዓቱንም ሁሉ ባርክልን። ስለተወዳጁና ስለታላቁ ስምህ ስትል ስማን። አሜን። ጆች በትላንትናው ምሽት ክፍለ ጊዜ ጥናታችን የበኩራት በዓል፣ የጴንጠቆስጤ በዓል እንዲሁም የመለከት ድምጽ በዓል የሚሉትን ርዕሰ ጉዳዮች አንስተን ተነጋግረን ነበር። በዛሬው ምሽት ጥናታችን ደግሞ ጌታ በረዳን መጠን አብረን የምንመለከተው ታላቁ የስርየት ቀን የሚሉትንና ሌሎች ተጨማሪ አብይ ጉዳዮችን ነው። እስቲ መጽሐፍ ቅዱሳችሁን ወጣ ወጣ አድርጉና ኦሪት ዘሌዋውያን ምዕራፍ 23 ቁጥር 39 እስከ 44 ያለውን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 39 እስከ 44 ያለውን አብረን አንድ ላይ እንመለከታለን። እንዲህ ይላል፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በዚህ በሰባተኛው ወር 10ኛው ቀን የማስተሰሪያ ቀን ነው። የተቀደሰ ጉባኤ ይሁንላችሁ። ሰውነታችሁን አስጨንቋት፣ ለእግዚአብሔርም የእሳት ቁርባንን አቅርቡ። በአምላካችሁም በእግዚአብሔር ፊት ማስተሰሪያ ይሁንላችሁ ዘንድ የማስተሰሪያ ቀን ነውና በዚያ ቀን ሥራ ሁሉ አትስሩ። በዚያም ቀን የማይዋረድ ሰው ሁሉ ከሕዝቡ ተለይቶ ይጥፋ። በዚያም ቀን ሥራ የሚሠራውን ሰው ሁሉ ከሕዝቡ መካከል አጠፋዋለሁ። ሥራ ሁሉ አታድርጉበት። በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። የረፍት ሰንበት ይሁንላችሁ። ሰውነታችሁንም አዋርዱ፣ በወሩ በዘጠነኛው ቀን በማታ ጊዜ ከማታ ጀምራችሁ እስከ ማታ ድረስ ሰንበታችሁን አድርጉ ይላል። ወገኖቼ ምዕራፍ 16 ላይ ስለ ታላቁ የስርየት ቀን በስፋት ተዘርዝሯል። እንደ ተመለከትነው 3 ጊዜ ሰውነታችሁን አዋርዱ ይላል። ራስን ዝቅ የሚያደርጉበት ቀን እንጂ የደስታ ቀን አይደለም። ከሌሎች በዓሎች ልዩ የሚያደርገውም ይሄው ነው። ከዚህ ጋር በንጽጽር ስንመለከተው ደግሞ የኢዮቤልዩ መለከት የሚነፋው የ50 አመቱ በሚውለው የስርየት ቀን መሆኑ ነው። ቀኑ የደስታ የፍስሐ ቀን ነው። ዘሌዋውያን ምዕራፍ 25 ከቁጥር 8 እስከ 9 ያለውን በኋላ እንመለከታለን። ኦሪት ዘሌዋውያን ምዕራፍ 25 ከቁጥር 8 እስከ 9 ያለውን ተመልከቱ። የደህንነት ዋጋ ከተከፈለ በኋላ ምን ጊዜም ቢሆን ነጻ መውጣት ይኖራል። ይህ የነጻነት ቀን ደግሞ የኢዮቤልዩ ቀን ነው። ምን አይነት ደስ የሚል ቀን ይሆን? ከዚህ በመቀጠል ደግሞ የዳስ በዓል ስርዓትን እንመለከታለን። እስቲ ከመጽሐፍ ቅዱሳችሁ ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 33 እስከ 36 ያለውን አብረን አንድ ላይ እንመልከት። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለ ንገራቸው። በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል። በመጀመሪያው ቀን የተቀደሰ ጉባኤ ይሁን። የተግባር ሥራ ሁሉ አታድርጉበት። 7 ቀን በእግዚአብሔር የእሳት ቁርባንን አቅርቡ። በ8ኛው ቀን የተቀደሰ ጉባኤ ይሁንላችሁ። ለእግዚአብሔርም የሚቃጠለውን ቁርባን አቅርቡ። ዋና ጉባኤ ነው። የተግባር ሥራ ሁሉ አታድርጉበት ይላል። አድማጮቼ፣ ይህ በ7ኛው ወር ውስጥ የሚፈጸም 3ኛ በዓል መሆኑ ነው። የመታሰቢያነትና ትንቢታዊ ይዘት ያለው በዓል ነው። በዓሉ የሚውለውም ታላቁ የስርየት ቀን በኋላ ጥቂት ቀኖች በኋላ በመታሰቢያነቱ በምድረ በዳ የተንከራተቱበትንና በዳስ ውስጥ የኖሩበትን ጊዜ ያመለክታል። አስተዋላችሁ? ይህ በዓል በመታሰቢያነቱ በምድረ በዳ የተንከራተቱበትንና በዳስ ውስጥ የኖሩበትን ጊዜ ያመለክታል። በትንቢታዊ መልኩ ደግሞ እግዚአብሔር ሙሉ በሙሉ ኃጢአታቸውን ስለሚያስወግድበትና በተስፋ ምድር ስለሚኖሩበት ጊዜ ያመለክታል። ይህንንም ነጥብ እንደገና ደግምላችኋለሁ። በትንቢታዊ መልኩ እግዚአብሔር ሙሉ በሙሉ ኃጢአታቸውን ስለሚያስወግድበትና በተስፋው ምድር ስለሚኖሩበት ጊዜ ያመለክታል። በዳዊትም ቤት ላይ በኢየሩሳሌምም በሚኖሩበት ላይ የሞገስንና የልመናን መንፈስ አፈሳለሁ። ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል ይላል ዘካርያስ ምዕራፍ 12 ቁጥር 10ን ልብ ይሏል። ዘካርያስ ምዕራፍ 12 ቁጥር 10 በዚያ ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል። ዘካርያስ ምዕራፍ 13 ቁጥር 1 እንደማለፍ ብላችሁ በኋላ ተመልከቱ። ዘካርያስ ምዕራፍ 13 ቁጥር 1 የሰራዊት ጌታ የእግዚአብሔር አፍም ተናግሯልና ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል የሚያስፈራውም የለም ይላል። ሚክያስ ምዕራፍ 4 ቁጥር 4ን ልብ ይሏል። ሚክያስ ምዕራፍ 4 ቁጥር 4 አሁን ደግሞ አለፍ ብለን ከኦሪት ዘሌዋውያን ምዕራፍ 23 ከቁጥር 37 እስከ 38 ያሉትን ሁለት ቁጥሮች አብረን አንድ ላይ እንመለከታለን። የሚቃጠለውን መስዋዕት የእህሉንም ቁርባን መስዋዕቱንም የመጠጡንም ቁርባን በየቀኑ የሳት ቁርባን ወደ እግዚአብሔር ታቀርቡባቸው ዘንድ የተቀደሱ ጉባኤዎች እንዲሆኑ የምታውጇቸው የእግዚአብሔር በዓላት እነዚህ ናቸው። እነዚህም ከእግዚአብሔር ሰንበታት ሌላ ለእግዚአብሔርም ከምትሰጡት ከስጦታችሁ ሌላ ከስለታችሁም ሁሉ ሌላ በፈቃዳችሁም ከምታቀርቧቸው ሁሉ ሌላ ናቸው ይላል። ወገኖቼ አሁን በተመለከትነው ቁጥር መሰረት የሕዝቡ መጠቀም የእግዚአብሔር ደስታ እንደሆነ ለማሳየት እግዚአብሔር በዓላቱን በተመለከተ ይህን አጠንክሮ ተናገረ። በመቀጠል ደግሞ ከቁጥር 39 እስከ 44 ያለውን አንድ ላይ እንመለከታለን። አሁን እንግዲህ የኦሪት ዘሌዋውያን ምዕራፍ 23 የመጨረሻ ጥናት ላይ ደርሰናል ማለት ነው። እንዲህ ይላል፣ ከ7ኛው ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል 7 ቀን ጠብቁ። በመጀመሪያው ቀን ረፍት ይሁን፣ በ8ኛውም ቀን ረፍት ይሁን። በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ቅርንጫፍ፣ የወንዝም አያ ዛፍ ውሰዱ። በአምላካችሁም በእግዚአብሔር ፊት 7 ቀን ደስ ይበላችሁ። ይህንንም በዓል በየዓመቱ 7 ቀን ለእግዚአብሔር አድርጉ። ለልጅ ልጃችሁ የዘላለም ሥርዓት ነው። በ7ኛው ወር ትጠብቁታላችሁ። ሰባት ቀን በዳሶች ውስጥ ትቀመጣላችሁ። ከግብጽ ምድር ባወጣችሁ ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀመጥኳቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት ያገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ። ሙሴም የእግዚአብሔርን ባላት ለእስራኤል ልጆች ተናገረ የሚለውን ቃል እናገኛለን። አድማጮቼ ይህ ታላቅ የደስታ ቀን የሚደረገው ከታላቁ ስርየት ቀን በኋላ የሕዝቡ ኃጢአት ይቅር ከተባለና የምድሪቱ መከርና ፍሬ ከተሰበሰበ በኋላ ነው። ይህ በዓል ሲከበር የሚኖሩት በዳስ ውስጥ ነው። ይህም ያለፈውን የምድረ በዳ ጉዟቸውንና ስለወደፊቱም የሚያመለክታቸው ነበር። ዕብራውያን ምዕራፍ 11 እንዲህ ይላል፣ እነዚህ ሁሉ አምነው ሞቱ፣ የተስፋውንም ቃል ባገኙም በሩቅ ሆነው ተሳለሙት ወይም ተቀበሉት ይላል። በምድረ በዳ በዳስ ውስጥ ሳይሆን በሺህ ዓመቱ ግዛት አርፈውና ተደላድለው እንደሚኖሩ ያመለክታል። ለዚህች ምድር ያላት ተስፋም ይኸው ነው ወገኖቼ። ይህ ታላቅ ጊዜ የሚከበረው በሺህ ዓመቱ ግዛት ዘመን ነው። በኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ የቀሩት ሁሉ ለንጉሡ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ የዳስ በዓልንም ያከብሩ ዘንድ በየዓመቱ ይወጣሉ። ከምድርም ወገኖች ሁሉ ለንጉሡ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ ወደ ኢየሩሳሌም ለማይወጡ ለእነርሱ ዝናብ አይዘንብላቸውም። የግብጽም ወገን ባይወጣ ወደዚያም ባይመጣ እግዚአብሔር የዳስ በዓልን የማይወጡትን አሕዛብ የሚቀስፍበት ቸነፈር በእርሱ ላይ ይሆናል። ዘካርያስ ምዕራፍ 14 ከቁጥር 16 እስከ 18 ያለውን ልብ ይሏል። ዘካርያስ ምዕራፍ 14 ከቁጥር 16 እስከ 18 ያለውን ተመልከቱ። አድማጮቼ ጠቅላላውን መልእክት በስፋት ታገኙ ዘንድ ዘካርያስ ምዕራፍ 14ን ብታነቡ ብዙ ነገሮችን ትረዳላችሁ። ይህ በዓል የሺህ ዓመቱን ግዛት ብቻ ሳይሆን ዘላለማዊውንም መንግሥት ይመለከታል። ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል የሚለውን ቃል በራእይ ምዕራፍ 21 ቁጥር 3 ላይ እናገኛለን። ራእይ ምዕራፍ 21 ቁጥር 3ን ልብ ይሏል። ይህ የዳስ በዓል ፍጻሜ ነው ወገኖቼ። በሰባተኛው ወር ለሰባት ቀን ደስ ብሏቸው ያርፋሉ። ይህ ክፍል በመጨረሻው የእግዚአብሔር ሕዝብ በዚህ ምድር ስለሚኖራቸው ረፍት ያመለክታል። በሰማይ የሚኖሩት ሕዝቡ ግን በአዲስቱ ኢየሩሳሌም አብረውት ይሆናሉ። ወዳጆቼ ታላቅና የተባረከ ተስፋ ከፊት ለፊታችን አለ። ይህንን ብሩክ ተስፋ በእጃችን እስክንጨብጥ ድረስ ዕለት ዕለት በእግዚአብሔር ፊት መትጋት አለብን። ይህንንም ደግሞ እናደርግ ዘንድ እግዚአብሔር በኃይልና በጥበብ ሁላችንንም ይርዳል። እንግዲህ የኦሪት ዘሌዋውያን ምዕራፍ 23 ትምህርት በዚህ አበቃ። እግዚአብሔር በዚህ ሁሉ ውስጥ ብዙ ቁም ነገሮችን እንዳስተማረና ብዙ ቁም ነገሮችንም እንዳተረፈላችሁ እምነታችን ነው። ከዚህ በመቀጠል ደግሞ ከኦሪት ዘሌዋውያን የምዕራፍ 24 ትምህርት እንደሚከተለው እናቀርብላችኋለን። አብያሳ የመቅረዙ መብራቶች የገጽ ህብስቶቹ እንዲሁም ተሳዳቢዎች በሞት መቀጣታቸው የሚል ይሆናል። እንደገና በያሳቡን ደግምላችኋል። የመቅረዙ መብራቶች የገጽ ህብስቶቹ እንዲሁም ተሳዳቢዎች በሞት መቀጣታቸው የሚል ይሆናል። ወገኖች የዚህ ምዕራፍ ሐሳብ ከበፊተኛው ምዕራፍ ሐሳብ ወጣ ያለ ይመስላል። ሐሳቡ ምንም የማይያያዝ ወይም ግንኙነት የሌለው ይመስላል። የመቅረዙ ዘይት ወይም የገጽ ህብስቶቹ ከዳስ በዓል ጋር ወይም በየሰባቱ ዓመት በሚውሉት በዓላት ምንም ድርሻ የላቸውም። ይሁን እንጂ በሌላ ወቅትም መንፈስ ቅዱስ በዚህ አይነቱ ዘዴ ተጠቅሟል። ከዘኍልቍ ምዕራፍ 8 ከቁጥር 1 እስከ 4 ካለው ኦሪት ዘኍልቍ ምዕራፍ 8 ከቁጥር 1 እስከ 4 ካለው እንደምንመለከተው ስለ መብራቶቹ መለኮስ ከተናገረ በኋላ የእስራኤል ልጆች ስለሚያመጡት ስጦታና ሌዋውያኑ ሊኖራቸው ስለሚገባው ንጽህና አጭር ገለጻ ይሰጣል። ሁሉም ነገር በመንፈስ ቅዱስ ብርሃንና ምሪት መከናወን እንዳለበት የሚያስተምር ክፍል እንደሆነ አምናለሁ። ከዚህም ምዕራፍ የምንመለከተውም ተመሳሳይ ነገር ነው። ባላቱና ማንኛውም ሃይማኖታዊ ሥርዓት በመንፈስ ቅዱስ ብርሃንና በክርስቶስ ኃይልና ብርታት መከናወን ይኖርበታል። ይህ በጣም ወሳኝና አስፈላጊ ነው። እዚህ ላይ ወገኖቼ በቸልታ የማናልፋቸው አንዳንድ ተግባራዊ ነገሮች አሉ። የመቅረዙን ዘይትና የገጹን ብስት ዱቄት የሚያመጡት ህዝቡ ናቸው። በመቅደሱ ውስጥ በሚኖረው አምልኮ አንዳንድ ነገሮችን በማቅረብ ተሳትፎ እንዲኖራቸው አድርጓል። በአንድ ታምራዊ ሁኔታ ዘይቱንም ዱቄቱንም ሌሎች አስፈላጊ ነገሮችንም እግዚአብሔር ማዘጋጀት ይችል ነበር። ይሁን እንጂ ህዝቡ ተሳትፎ እንዲኖራቸው እግዚአብሔር ይፈልጋል። የእግዚአብሔርን ቃል ለሌሎች ማዳረስን በተመለከተም የማስበው ይህንን ነው ወገኖቼ። በማንኛውም ቤተክርስቲያን እንቅስቃሴ አማኞች የራሳቸው ድርሻና ተሳትፎ አላቸው። አይናችንን ከፍተን ብንመለከት አስተዋጽኦ ማድረግ የምንችልበትን ሁኔታ መመልከት እንችላለን። እግዚአብሔር ዘይቱን አምጡ፣ ዱቄቱን አምጡ የሚለው ህዝቡን ነው። የመቅረዙ ጥቅም በቀላሉ የምንመለከተው አይደለም። በመገናኛው ድንኳን ውስጥ በትክክልና በጣም ውብ በሆነ ሁኔታ የክርስቶስን ምስል የሚያሳየን ነገር ቢኖር መቅረዙ ነው። አስተዋላችሁ? በመገናኛው ድንኳን ውስጥ በትክክልና በጣም ውብ በሆነ ሁኔታ የክርስቶስን ምስል የሚያሳየን ነገር ቢኖር ምንድን ነው ማለት ነው? መቅረዙ ነው። አንድ ወጥ እግርና 7 ቅርንጫፎች አሉት። የተሰራውም ከንጹህ ወርቅ ነው። የመቅረዙ መብራቶች ሁልጊዜ እንዲበሩ በዋነኛነት ደረጃ የሚከታተለው አሮን ነው። ዘጸአት ምዕራፍ 30 ቁጥር 7 እና 8ን ልብ በሉ። ዘጸአት ምዕራፍ 30 ቁጥር 7 እና 8ን በኋላ ተመልከቱ። ዛሬ እነዚያ የመቅረዝ መብራቶች በታላቁ ሊቀ ካህናችን እጅ ውስጥ መሆናቸውን መረዳት በጣም ይጠቅማል። አስተዋላችሁ? እነዚያ የመቅረዝ መብራቶች በታላቁ ሊቀ ካህናችን እጅ ውስጥ መሆናቸውን መረዳት በጣም አስፈላጊ ነው። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሏል። ወደ ሰማይ ከመሄዱ በፊትም እናንተ የዓለም ብርሃን ናችሁ በማለት ለደቀ መዛሙርቱ ነግሯቸዋል። ሐዋርያ ጳውሎስ ደግሞ ወገኖቼ በዓለም እንደ ብርሃን ትታያላችሁ ይላል። አማኞች ብርሃን መሆናቸውን ተናግሯል። ፊልጵስዩስ ምዕራፍ 2 ቁጥር 15ን ልብ ይሏል። ፊልጵስዩስ ምዕራፍ 2 ቁጥር 15 በዮሐንስ ራእይ ምዕራፍ 1 እና 2 ታላቁ ሊቀ ካህን ጌታ ኢየሱስ ክርስቶስ በ7 መቅረዞች መካከል ሲመላለስ እናየዋለን። እስቲ ቆይት ብላችሁ ከዚህ ከጥናቱ በኋላ የዮሐንስ ራእይ ምዕራፍ 1 እና 2ን ተመልከቱ። ዘይት በሌለው መቅረዝ የመንፈስ ቅዱስ ምሳሌ የሆነውን ዘይት ስለሚያደርግበት ብርሃኑ ያለማቋረጥ ያበራል። ብርሃኑ ቦግ ብሎ እንዲታይ ኩስታሪውን ያስወግዳል። የሚነድና ብርሃን የማይሰጥ ከሆነ ደግሞ ጨርሶ ያጠፋዋል። ሞት የማይገባው ኃጢአት አለ በማለት ዮሐንስ በመልእክቱ የሚነግረንም ስለዚህ ጉዳይ ነው። ስለዚህም ስለ መቅረዙና ስለ ገጸ ኅብስቱ በዚህ ስፍራ የሚያነሳው ያለ ምክንያት አይደለም ወገኖቼ። በዚህ ምዕራፍ ውስጥ ያለ ቦታው የገባ የሚመስል ሌላ ሁለተኛ ነገርም አለ። በእናቱ እስራኤላዊ በአባቱ ግን ግብጻዊ የሆነ አንድ ልጅ እግዚአብሔርን ሰደበ፣ አቃለለው። እስራኤላውያን ከግብጽ ምድር ሲወጡ አንዳንድ ቅይጥ ወይም ክልስ ሰዎች አብረዋቸው ወጥቷል። ብዙ ጊዜ እንደዚህ አይነት ሰዎች ችግር ሲፈጥሩ ነው የሚታየው። ዛሬም ወገኖቼ በቤተ ክርስቲያን ውስጥ በአንድ በኩል እግዚአብሔርን በሌላም በኩል ዓለምን ማገልገል የሚፈልጉ ሰዎች አሉ። እንደነዚህ አይነት ሰዎች በቤተ ክርስቲያን ውስጥ ሁከትንና ችግርን ሲፈጥሩ ይስተዋላሉ። ከዚህ በመቀጠል ደግሞ በምዕራፍ 24 ውስጥ የተጠቀሱትን ዝርዝር ጉዳዮችን እሰጣችኋለሁ እና ጻፍ አድርጓቸው። አንደኛ፣ ለመቅረዙ የሚሆን ወይራ ዘይት ከቁጥር 1 እስከ 4 ባለው ስፍራ ተገልጾ እናገኛለን። ለመቅረዙ የሚሆን ወይራ ዘይት ከቁጥር 1 እስከ 4 ባለው ስፍራ ተገልጾ ነው የምናገኘው። ሁለተኛ፣ ለገጽ ብስቱ የሚሆን ንጹህ ዱቄትን በተመለከተ የተገለጸው ደግሞ ከቁጥር 5 እስከ 9 ባለው ስፍራ ነው። ለገጽ ብስቱ የሚሆን ንጹህ ዱቄትን በተመለከተ የተገለጸው ከቁጥር 5 እስከ 9 ባለው ስፍራ ነው። ሶስተኛ፣ ተሳዳቢ በሞት ስለ መቀጣቱ የሚናገረው ክፍል ደግሞ ከቁጥር 10 እስከ 23 ባለው ስፍራ ነው። ደግምላችኋለሁ፣ ተሳዳቢ በሞት ስለ መቀጣቱ አስመልክቶ የተነገረው ከቁጥር 10 እስከ 23 ባለው ስፍራ ነው። ለመቅረዙ የሚሆን ዘይት። ይህ የመጀመሪያው ርዕሳችን ነው ማለት ነው። እስቲ ኦሪት ዘሌዋውያን ምዕራፍ 24 ከቁጥር 1 እስከ 2 ያለውን ተመልከቱ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ መብራቱን ሁሉ ጊዜ እንድታበራበት ለመብራት ጥሩ ተወቅጦ የተጠለለ የወይራ ዘይት ያመጡልህ ዘንድ የእስራኤልን ልጆች ዘዛቸው ይላል። ለመቅረዙ የሚሆን ዘይት ማቅረብ ያለባቸው ህዝቡ ናቸው። ቀንም ሆነ ሌሊት ያለማቋረጥ መብራት መኖር አለበት። ስለዚያም ለዚያ የሚሆን የወይራ ዘይት ማቅረቡ ቀላል ነገር አልነበረም። ይህም እንደ ሌዊ ነገድ ሁሉ እያንዳንዱ እስራኤላዊ በመቅደሱ አገልግሎት ተሳትፎ እንዲኖረው ያደርጋል። የወይራው ዘይት ንጹህና የተጣራ መሆን አለበት። ንጹህ ዘይት ማግኘት እንዲቻል በእግር መረገጥ ሳይሆን በሙቀጫ መወቀጥ ነው ያለበት። ዘይት የመንፈስ ቅዱስ ምሳሌ እንደመሆኑ መጠን ጥራት ያለው እንዲሆን ይገባል። እስቲ ቁጥር 3 እና 4 እንደሞ አንድ ላይ እንመልከት። በመስክሩ መጋረጃ ውጪ በመገናኛው ድንኳን ውስጥ አሮን ከማታ እስከ ማለዳ ድረስ በእግዚአብሔር ፊት ሁልጊዜ ያሰናዳው፣ ለዘላለም ለልጅ ልጃችሁ ሥርዓት ይሁን። በእግዚአብሔር ፊት በጥሩ መቅረዝ ላይ መብራቶቹን ሁልጊዜ ያሰናዳቸው ይላል። የመገናኛው ድንኳን ወገኖቼ እስካለ ድረስ መብራቶቹ ያለማቋረጥ መብራት አለባቸው። ጉዞ ሲጀምሩ ግን የመገናኛውን ድንኳን ከስፍራው ስለሚነቅሉ የመቅረዙ መብራቶች አይበሩም። በመቅረዙ ላይ ስልጣን ያለው አሮን ብቻ እንደሆነ ባለፈው ጊዜ ተመልክተናል። አሮንም የጣፋጭ ሽቱ ጣን ይጠንበት፣ ማለዳ ማለዳ መብራቶቹን ሲያዘጋጅ ይጠነው። ይህም በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ጣን ይሆን ዘንድ አሮን በማታ ጊዜ መብራቶቹን ሲያበራ ያጥነዋል ይላል። ዘጸአት 30 ቁጥር 7 እና 8 ላይ እንደሱ ብሎ ነው የሚናገረው። ዛሬ ወገኖቼ ጌታ ኢየሱስ ክርስቶስ በመቅረዞቹ መካከል እየተመላለሰ ነው። እርሱ ታላቁ ሊቀ ካህናችን ነው። ብርሃን ሳይሆን ጭስ የሚያመነጨውን ነገር ከልቦናችን ያስወግዳል፣ ያጠራል። እግዚአብሔር ስለዚህ የተመሰገነ ይሁን።
ጌታ አሁንም በመንፈሳዊ መልእክታችሁ በኩል ብዙ እንደሚሠራ ጽኑ እምነት አለኝ። እኔም ጌታ ሁሌም በድል አይድልን እንዲያጎናጽፋችሁ ጸሎቴና የዘወትር ምኞቴ ነው ካለን በኋላ ኖ ለኔም ለሥራ ባልደረቦቼም ሁሉ ጸጋው የእግዚአብሔር እንዲበዛልን ምኞቱን በማስተላለፍ የበኩሉን ድርሻ የጻፈልን በጌታ ወንድማችን ያቬሎናታዬ ከኮንሶሉይ ወረዳ ቦርቃራ ነው። በጌታ የተወደድ ወንድማችን ያቬሎናታዬ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል። በዚህ በመጽሐፍ ቅዱስ ትምህርት በራዲዮ አገልግሎታችን ብዙ ሰዎች በመንፈሳቸውም በስጋቸውም እንደተጠቀሙ ገልጸ ጽፈህልናል። ውድ ያቬሎናታይ የዚህ የመጽሐፍ ቅዱስ ትምህርት በራዲዮ ዓላማ ግቡም መጨረሻውም ሰዎች ወደ አምላካቸው ወደ ፈጣሪያቸው ወደ ንጉሳቸው ወደ ጌታቸው ወደ እግዚአብሔር እንዲመለሱና በብርሃን መንገድ እንዲመላለሱ ከኃጢአት መንገድ እንዲርቁ እኖ ስጋቸው ብቻ ሳትሆን መንፈሳቸውም ረክታ በጌታ ቤት ውስጥ ከቅዱሳን ጉባኤ ተጨምሮ ይቆሙና እሱንም ያገለግሉ ዘንድ ብቻ ነው ጥማታችንና ረሃባችን። እግዚአብሔር ደግሞ የብዙዎችን ልብ ያንኳኳ፣ ብዙዎችን በቤታቸው ከነቤተሰባቸው ወይም ብቻቸውን ባሉበት ስፍራ እያንዳንዱን ሰው እየተገናኘ በአገር ውስጥም ብቻ አይደለም በውጭ አገር ደግሞ የቱን ያክል በዚህ በራዲዮ በኩል እያገለገላቸው መሆኑን ከደብዳቤዎቻችሁ ስንመለከትና ስናነብ በርግጥ እግዚአብሔርን ለማመስገን በእውነት ቃላት ያጥሩናል። እግዚአብሔርን ከፍ በል። አንተ ለሥራህ ቀናለ፣ የሥራውን ባለቤት አንተ ነህ፣ እኛን ምክንያት አድርገሃልና ጌታ ሆይ እጅግና መሰግናለን ከማለት በስተቀር የምንለው ምንም ነገር የለም። ተወዳጅ ያቬሎናታዬ፣ በሚቀጥለው ጊዜ ደግሞ አንተም ለሌሎች ወገኖች ለአዛብም ጭምር ይህንን የራዲዮ አገልግሎት አብያውን እየመሰከርክላቸው እየነገርካቸው እንዲያገኙ እንዲገለገሉ ብትረዳ በእውነት ታላቅ አስተዋጽኦ አድርጋል ማለት ነው። እግዚአብሔርም ደግሞ ኑሮን በብዙ ያገለግላል ማለት ነው። አንተ በጥቂቱ ያደረከውን ነገር እግዚአብሔር ደግሞ ውለታውን ሳይረሳ በብዙ እንደሚከፍል ይህንን ላረጋግጥልህ ወዳለሁ። የሚቀጥለው ደብዳቤህን ደግሞ እንጠባበቃለንና ጻፍልን። ስትወጣም ስትገባም የእግዚአብሔር ጥበቃና ቸርነት ይብዛል። ወንድማችን አቶ ጌታቸው ሼቱ ከጌዲዮ ዞን ይርጋ ጨፌ የጻፉልን ደብዳቤው ደርሶናል። በጌታ የተወደዱ ወንድማችን አቶ ጌታቸው ሼቱ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባሉበት ስፍራ ይብዛሎ ይጨመርሎ ይያልን ሰላምታችንን እኛም በዚህ በራዲዮ ሞገድ አማካኝነት እናቀርብልዎታለን። የዘወትር አድማጫችን በመሆኑ እነሆ አድማጭ ብቻም ሳይሆኑ ተሳታፊ የሆኑ በደብዳቤው ዘወትር ያጽናኑን ያበረታቱን መሆኑን ካድራሻችን ከመዝገባችን ስንመለከት በርሶ በእውነት ደስ ይላልን። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬም ደግሞ ለጻፉልን ደብዳቤ እግዚአብሔር ይባርኮ ይያልን የጠየቁንን ጥያቄ ባድራሻው በፖስታ ቤት በኩል በቅርቡ እንደሚላክሎ ወይንም ደግሞ ከዚህ ከራዲዮ መልእክቴ ወይም ደብዳቤ ቀደም ብሎ ጥያቄው ምላሽ አግኝቶ እንደሆነ እኔ ላረጋግጥሎ ወዳለሁ። እንግዲህ ውድ ወንድማችን አቶ ጌታቸው፣ የእግዚአብሔር አብ ፍቅር ቸርነቱ እየበዛለው ዘወትር በቤቱ በመውጣትና በመግባት ይህንን ደብዳቤዎትን እየጻፉልን የእግዚአብሔርን ታላቅ ሥራና ድርሻ እየመሰከሩ ለእኛም ደግሞ ትልቅ አስተዋጽኦ ማበርከቶን ፈጽሞ አንረሳም። እግዚአብሔር ደግሞ ይህንን ብድራቶን ይከፍል ዘንድ ጨካኝ አምላክ አይደለምና በዚህ ሊጽናኑ ይገባዎታል። ነገም ደግሞ የእርሶን ደብዳቤ እንጠባበቃለንና ይጻፉልን፣ ይጸልዩልን። ዛሬ ላደረጉት በጎ ነገር እግዚአብሔር ደግሞ ብድራቱን በጥፍ ይከፍሎታልና እግዚአብሔር ይባርክ።
ጠላቶቹ ለዳጎ ሊሰቡ የሳምሶንን ውድቀት ያሰቡ መኳንቶችና አለቆች በአዳራሻቸው ተሰበሰቡ። ሳምሶን እንዲዘፍን ሲያመጡት አምላኬ እንዲያስበኝ አለ። አሰብከውና በምሕረትህ በሞቱ ሁሉንም ተበቀለ። እግዚአብሔር ሆይ ያንተ ምሕረት ለሳምሶን በሳለት ጸጉሩ ያድግ ጀመረ። ጠላቱ አጥምዶላቸው በይቅርታ ተደግፉ ጠላቶቹን ተበቀላቸው። ሰቀመ መለስ ጀመረ አለ ስፍራው ተኝት መስላቸው። በምሕረት ተደግፉ የላጩትን ተበቀላቸው።
ክቡራን አድማጮች፣ ከጊዜ ወደ ጊዜ ይህንን የመጽሐፍ ቅዱስ ትምህርት አገልግሎት በደብዳቤዎቻችሁ በጸሎትም እንዲሁም ደግሞ በገንዘብም በመርዳት የተሳተፋችሁትን ሁሉ እግዚአብሔር በእውነት እጅግ አድርጎ ይባርካችሁ። በጎደለውም ደግሞ ነገር ሁሉ እነሆ ጸጋውና በረከቱ ይብዛላችሁ እያልን የነገውን ደብዳቤዎቻችሁንና ተሳትፏችሁን ደግሞ እንጠባበቃለንና ጻፉልን፣ ጸልዩልን። አድራሻችን 1366 አዲስ አበባ ነው። ደህና አደሩ።
ያንን ሰባስበው ሰጋው መመለስ ሲጀምር ሰይጣን አታሎ ያስጠረው በምሕረት ይኸውና በበቀል ሞልታ አቁመው ሰጋው መመለስ ሲጀምር ለዓይኑ አምሮት ሮጦ ያስራቸው በይቅርታ ይኸውና ዳግመኛ ቆሞ እንየው